ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 5 ቀን 2013 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መስከረም 5 ቀን 287 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። የኢትዮጵያ ህዝብ በአምባገነን ጸረ ህዝብ ገዢዎች መዳፍ ስር ለረጅም ዘመናት መብት አልባ ሆኖ ሰቆቃ ሲቀበል ቆይቷል። ከደርግ ጊዜ ጀምሮ የግርሳት ሆኖ ሲለበልባቸው ሲታገላቸው የነበረ ብቸኛ ድርጅት ኢሕአፓ ነበር፣ አሁንም ነው። በዚህም የተነሳ የተፈራረቁት ገዢዎች ድርጅቱን በተለያዩ ልቦለድ ክሶች የስም ማጥፋት ዘመቻ አሽጎድጉደውበታል። አልሰራም። ኢሕአፓ ህዝብ የድሉ ባለቤት እስኪሆን የጀመረውን ትግል አያቆምም። በዛሬ ዝግጅታችን በቅድሚያ በጉያው እሳት የሚታቀፍ ልብሶቹ መቃጠላቸው አይቀርም በሚል ርዕስ የቀረበውን የፍኖተ ዴሞክራሲ ሀተታ ከዜናው በማስከተል እናቀርባለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን ዴሞክራሲያ የነሐሴ ወር 2009 ዓመተ ምህረት እትም ተደራጅቶ መታገል በኢሕአፓ በሚል ርዕስ የቀረበውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በጋምቤላ ከ18000 በላይ የሚሆኑ ዜጎች በጎርፍ አደጋ መፈናቀላቸውን ያካባቢው ባለስልጣኖች ገልጸዋል። ሰሞኑን በተከታታይ የጣለው ከባድ ዝናብ ምክንያት በሱዳን ወሰን አካባቢ በሚገኘው ላሬ በሚባለው ወረዳ ውስጥ የጅካዋ ወንዝ ሞልቶ ባስከተለው ጎርፍ ምክንያት ዜጎች ቤት ንብረታቸውን ጥለው ለመውጣት ተገደው ከነ ቤተሰቦቻቸው በየትምህርት ቤቱ ተጠልለው የሚገኙ መሆናቸው ተገልጿል። በርካታ እንስሳት እንደሞቱና የተረፉትም የግጦሽ ቦታዎች በውሃ በመጥለቅለቃቸው ምክንያት በመኖ ጥረት ሊሞቱ የተቃረቡ መሆናቸውን ባለስልጣኖቹ ጨምረው ገልጸዋል። አደጋው የተከሰተው ባለፈው ሳምንት ጳጉሜ ውስጥ ሲሆን ከዚያ ወዲህ ለተፈናቃዮቹ እርዳታ እንዲደረግ ተደጋጋሚ ጥያቄ ቢቀርብም በአገዛዙ በኩል ምንም ያልተገኘ መሆኑን ጨምረው ገልጸዋል። በተመሳሳይ በአፋር አካባቢ ገዋኔ ወረዳ በተከሰተ የጎርፍ አደጋ በርካታ ሰዎች መፈናቀላቸው ታውቋል። ብዙዎቹም ለረሃብና ለውሃጥም የተጋለጡ ቢሆንም እስካሁን እርዳታ እንዳልተደረገላቸው ይነገራል። በሚቀጥሉት ጥቂት ቀናት በኢትዮጵያና በሌሎች የምስራቅ አፍሪካ ሀገሮች ከፍተኛ መጠን ያለው ዝናብ እንደሚጥል የምስራቅ አፍሪካ የአየር ንብረት ማዕከል አስጠንቅቋል። በተለይም በመካከለኛውና ምዕራብ ኢትዮጵያ እንዲሁም በምስራቅ ሶማሊያ አካባቢዎች ከባድ የሆነ ዝናብ ሊጥል ይችላል ተብሏል። ከማክሰኞ ጀምሮ በሚቀጥሉት 7 ቀናት ውስጥ ከባድ ዝናብ እንደሚጥል የሚጠበቅ ሲሆን በምዕራብና በመካከለኛው ኢትዮጵያ ባሉ አንዳንድ ቦታዎች የዝናቡ መጠን ከ200 ሚሊ ሊትር ሜትር በላይ ሊሆን እንደሚችል ይገመታል። በሚቀጥሉት ጥቅምትና ህዳር ወራት ውስጥ በኮሮና ቫይረስ ሳቢያ የሚመተው ሰው ቁጥር ብዛት ሊጨምር እንደሚችል የዓለም የጤና ድርጅት የአውሮፓ ቅርንጫፍ ኃላፊዎች አስታውቀዋል። የኮሮና ቫይረስ ክትባት ቢገኝ እንኳን የዓለም አቀፉ ወረርሽኝ የሚያበቃ እንደማይሆን የሚገልጹት እነዚህ ኃላፊዎች እስካሁን ተገኘ የተባለው ክትባት ሁሉንም የሚረዳ መሆኑ አይታወቅም ተብሏል። በኢትዮጵያ በኮሮና ቫይረስ የተያዘ ሰው ቁጥር እየጨመረ መምጣቱ የተረጋገጠ ሲሆን በአሁኑ ወቅት በህብረተሰብ ውስጥ በሰፊው እንደተስፋፋ ይገመታል። በዓለም የጤና ድርጅት ትንበያ መሰረት በኢትዮጵያ ማስከፊ ሁኔታ ሊከተል ይችላል በማለት ባለሙያዎች እያሳሰቡ ይገኛሉ። ከገንዘብ ኖቶች መለወጥ ጋር ተያይዞ ከብሔራዊ ባንክ ተጨማሪ መመሪያዎች እየተሰጡ ሲሆን አገዛዙ በአንዳንድ ቦታዎች እርምጃ እየወሰደ መሆኑን ለማወቅ ተችሏል። የብር ቅያሬው በወክልና እንዳይከናወን መመሪያ መተላለፉና ከጎረቤት አገሮች የከተማቸው ገንዘብ ወደ አገር ውስጥ እንዳይገባ በድንበር አካባቢ ጥብቅ ቁጥጥር የሚደረግ መሆኑ የተገለጸ ሲሆን በአዲስ አበባ ከባንክ ውጪ የሚደረጉ የውጭ አገር ገንዘብ ግብይቶችን በድብቅ ያከናውናሉ ከተባሉ ሱቆች መካከል የተወሰኑት ከሰኞ ማስከረም 4 ቀን ጀምሮ እንዲታሸጉ የተደረጉ መሆናቸው ታውቋል። እነዚህ ሱቆች በይፋ ከሚታወቁባቸው አገልግሎቶች ባሻገር የውጭ አገር ገንዘቦችን ምንዛሬ በተደራቢነት የሚሰሩ መሆናቸው ይታወቃል። በተባበሩት መንግስታት ድርጅት ስር የሚገኘው የዓለም አቀፉ የፍልሰት ድርጅት ማክሰኞ መስከረም 5 ቀን ባወጣው መግለጫ በሳውዲ አረቢያ ታስረው የሚገኙ ኢትዮጵያውያን ስደተኞች ከሚገኙበት የስቃይ ስር እንዲወጡ ጥሪ አድርጓል። በሳውዲ አረቢያ እስር ቤት ውስጥ አግተው የሚኖሩት ኢትዮጵያውያን ስደተኞች የሚደርስባቸው ኢሰብአዊና ጭካኔ የተሞላበት በደል ያሳሰበው መሆኑን ድርጅቱ ባወጣው መግለጫ ገልጾ ብዙዎቹ መሰረታዊ የሆነ የሰብአዊ ፍላጎታቸው ሳይሟሉና በተጨናነቀና ለጤንነታቸው አስጊ በሆነ ሁኔታ መታሰራቸውን ከሚዲያ ዘገባዎች ማወቅ የቻለ መሆኑን ገልጿል። ስደተኞች ለዘር መድሎ የውጭ ሰዎችን ከመጥላት በመነሳት ለሚካሄዱ ጥቃቶችና እንዲሁም ለአስተላላፊዎች በደልና ዘረፋ የተጋለጡ ሲሆኑ በሳውዲ እስር ቤትም ተመሳሳይ በደል እየተፈጸመባቸው መሆኑን ድርጅቱ በመግለጫው ላይ አስፍሯል። በእስር ላይ የሚገኙ ስደተኞች ተፈተው በግብረሰናይ ድርጅቶች ስር እንዲቆዩ ቢደረግ የተሻለ አማራጭ እንደሆነ ማሳሰቢያውን አቅርቦ ወደ አገራቸው ለመመለስ የሚፈልጉ ካሉ እንዲፈቀድላቸውም ጠይቋል። ወደ አውሮፓ ለማምራት ከተለያዩ ቦታዎች መጥተው ግብጽ የገቡ ስደተኞች በተደራጁ ቡድኖች የሰውነት አካላት ዝርፊያ እየተፈጸመባቸው መሆኑን የቢቢሲ የምርመራ ሪፖርት አጋልጧል። በግብጽ ውስጥ ወደ አውሮፓ ለማምራት አልመው የመጡ በርካታ የውጭ አገር ስደተኞች መኖራቸው ሲታወቅ የተደራጁ ቡድኖች ወደ አውሮፓ እንልካቸዋለን ብለው ጀልባ ላይ ካሳፈሯቸው በኋላ እንደ ኩላሊትና የመሳሰሉ አካሎቻቸውን አስገድደው እንደሚዘርፏቸው በርካታ ስደተኞች ለዜና ተቋሙ ገልጸዋል። ቢቢሲ ስለወንጀሉ እውነትነት ከተደራጁ ቡድኖች ካገኘው መረጃ ያረጋገጠ መሆኑን ዘግቧል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ግሩና ድንቅና ለምለዋዴ በጣም ደስ ይለኛል ተስፋ መፈጠ ይህ ሀገሬ ውበት በጣም ደስ ያሰኛል ተፈጥሮን እንዳደንቅ እስቲ ይዘበኛ ተራራው ቆርጣ ወንዙ ሸንተረሩ ለህይወት ተስማሚ ሸና ነው አየሩ ገሩና ድንቅና ለምለም አገሬ በጣም ደስ ይለኛል ከሷ መበዘይ የጎንደር ከተማ የግንባር ስራር ታሪክ ለማስታወስ ታላቅ ምስክር ጥንታዊነት ያለው የአክሱም ከተማ ብዙ ጥበብ ይዛላ ተፈረውማ ገሩና ድንቅና ለምለም አገሬ በጣም ደስ ይለኛል ከሷ መፈጠር የዛፎቹ ውበት የወፎች ጫጫታ ህይወት የሚማርክ ይሰጣል ደስታ ሀገሬ 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 ውብ ነሽ የተፈጥሮን ውበት የተጎናጸፍሽ ገሩና ድንቅና ለምለም አገሬ በጣም ደስ ይለኛል ከሷ መፈጠር ገሩና ድንቅና ገሩና ድንቅና በጣም ደስ ይለኛ በጣም ደስ ይለኛ
በጉያው እሳት የሚታቀፍ ልብሶቹ መቃጠላቸው አይቀርም። ፍትሃልባ አገዛዞች ቀናቸው የተቆጠረ ነው። በረጅሙ የሚከርሙ የሚመስሉት ማተናገር ብቻ ነው። ሲነሱ ጀምሮ ውድቀታቸውን ያቀፉ አገዛዞች ናቸው። እርኩስ መሆናቸው ሲመጡ ሲመሰረቱ የተላበሱት ሰይጣንነት ነው ማለት ይቻላል። ደርግንም ወያኔንም ኮሎኔሉንም ገና ለስልጣን በቃን ሲሉ አጋልጠን የተቃወምናቸው ማንነታቸውን ቢደብቁም ስላወቅናቸው ነው። አስመስታይ ድርጅቶችንም ከጠዋቱ አጋልጠን ለህዝብ ጠንቀቅን አሰምተናል። ለፍኖተ ሬዲዮ እርዳታ ስንላቸው ቤሳ ሊያወጡልን ዝግጁ ያልሆኑ በዚያው ፍጥነት ለኮሎኔሉና መሰሎቹ ተኮልኩለው ገንዘብ ሲያፈሱ ታዝበናል። ተክላይ የሰባት ሹፌር የሰባት መኪና ባለቤት ሆኖ የሚሊዮን ብር መኪና ስጦታ ሲሰጠው ስንቱን ህዝብ ለበዓል እንኳ አንዲት ዶሮ ሊገዛ ተስኖት ሲሰቃይም አይተናል። ገንዘብ ቀየራውም ገንዘባቸውን በዶላር በውጭ ባንኮች ያስቀመጡትን ቅንጣትም የሚጎዳ ሳይሆን መለስተኛውን ነጋዴና ዝቅተኛ ንዑስ ገበርቴውን የሚያጠቃ መሆኑን ቀደምም ያየነው እርምጃ ነው። አህያውን ፈርቶ ዳውላውን እነ አዜብ ስብሃትን ይዞ ገንዘብ ማስመለስ ሲቻል ወዘተ አይረቤ ቀልድ መቀፍቀፍ። ህዝብ ግን ለመሳቅ ዝግጁ አይደለምና ቀውሱ ተባብሷል። አገራችንን ለጥፋት የደረጉት የአሜሪካ ባለስልጣኖች አሁንም ኢትዮጵያን እያጠቆናቸው ለግብጽ ተጎንበሱ ብለው እርዳታ ገንዘብ ይቀንሳሉ። ባለምንጫዎችን ባስቸኳይ ካልፈታ ወዮልህም እያሉት ነው። አገሮዳሮችን ፍጣ ብለው ሲያስጨንቁት ግን አልሰማንም። ወታደራዊ መረጃ ስለደርጉ በመስጠት ወያኔን ለስልጣን ያበቁት ፈረንጆች አሁንም በስለላ ተቃዋሚዎችን በማጥቃት ኮሎኔሉን እየረዱ ያሉ ናቸውና ኢትዮጵያን ለማደባየት አልተኙልንም። ስልኮች በአገር ቤትም በውጭ አገርም ይጠልፉለታል። ድርጅቶችን ሰርገው ይገቡለታል። ለስለላ ስምሪት ሚሊዮኖችን ዶላሮች ውሰድም ብለው ረድተውታል። አገርን የሸጡ ባንዳዎችን ቀጥረው አደራጅተው አስተማርተውብናል። አሜሪካ ሳውዲና ካታርም እንግሊዝ ኖርዌይ ጀርመን እስራኤልም ሁሉም ስለዚህ ከዚህም ከዚያም በጠላትነት ተሰባስበው ጸረ ኢትዮጵያ ዘመቻ ላይ ያሉትን ሁሉ አመረን ልንታገላቸው ሁኔታው ግድላል። የግብጽን አሉታዊ ሚና አናምንም ያሉት ኮሎኔሉና ገንዘብ ከካይሮ የላሱት ግንቦት ሰባቶች ብቻ ናቸው። ገንዘብ መቀበላቸውን ራሳቸውም ያመኑት ጉዳይ ስለሆነ መሰረት አልባ ክስ አላቀረብንም። የጣና በለስን ግድብ ያፈረሰውና የዘረፈው ወያኔ ተመልሶ ኢሃፓን ሊከስ የሞከረው ውድቅ የሆነው ሐሰተነቱን ሁሉም ዜጋ ጠንቅቆ የሚያውቀው በመሆኑ ነው። ሌባነት እንዲሉ ነው የወያኔ ነገር። ስለተደጋገመ ግን እጅጅ ብሎ ጭራሽ ጎርንቷል። ዛሬ የተወደደው ፈሊጥ ምንም ሳያፍሩ ነበርን በሐሰት እንዝርት ማጠንጠን ነው። በዚህ ነበር ርዕስ ሁለት የሐሰት ጽሑፎች ያሳተመው ደርግ በጊዜው አጋልጠነዋል። የመይሶንና የኢሃፓ አመራር አባሎችን ባንድ ክፍል በስብሰባ አስቀምጦ በመንግስቱ መገደል ላይ አስወስኗል። ሐሰቱ አለቀባቸው ስንል በሰሞኑ ደግሞ ዋና ዋንጃ ፍቅረኛዬ ነበር በሚል ሚስቱ ሐሰት ደርድራለች። እነዚህን ሁሉ መተቸት የግድ ቢሆንም ባለን ጊዜና ሁኔታ የሕዝብን ትግል የሚያጎለብት ትረካ የተሻለ ይሆናል ባይነንና በዚህ ጊዜ ባናጠፋ እንመርጣለን። ለባሮቹ ዳሴ በድርጅታችን ላይ የቅጥፈትን ጎርፍ በማምጣት ባይሆን እንመርጣለን። የአርባ ዓመት በፊት ተመክሮን ማጤን ምናልባት ስህተትን ላለመደጋገም ይረዳ ቢሆንም የዚያን ጊዜ ሁኔታ ግን አጣሞ በማቅረብ አሁንም በቆራጥነት እየታገለ ያለን ድርጅት ለማጥቃት መጣር ግን ያስወግዛል እንጂ የሚያስመሰግን አይሆንም። ያለው ዘረኛ አገዛዝ ለኢትዮጵያ መፍትሄ አምጪ ጸጋ ሳይሆን ሰቀቀንና ጭራሽም መርገም ነው። በሁለት ዓመት ጊዜ የኮሎኒሉ አገዛዝ ባዶ ዲስኩርን እያሰማን ሕዝብን ግን በጭካኔ ፈጅቷል አስፈጅቷል። በጉያው አገር አጥፊ እሳትን ዘረኝነትን አሰራጭ እባብን አቅፏል። ቄሮ መንጋ የራሱ የኦህዴድ ውጤት ነው። ዛሬ በስልጣን የመጡ በሚል ፊቱን ዞር ቢያደርግባቸውም ባለሜንጫውን አስሮ እነ እስክንድር ነጋንም በዚያው ቀፍድዶ የፈጠረው ሁኔታ ከቶም ለኢትዮጵያ የሚበጅና የሚጠቅም ነው ለማለት ያዳግታል። በባዳን ግፊት ያውም ሳይሸነፍ አስሮ ለፍርድ ካቀረባቸው ጽንፈኞቹን ማለት ነው። ያውም በአቋሙ አገዛዙ ራሱ የጽንፈኞች እምብርት ነውና የተለየ ነገር የሚጠበቅ አይደለም። ግድያውና ፍጅቱ በመቀጠል ላይ ነው። በቤኒሻንጉል የተገደሉት አማራዎችና አገዎች ምሳሌ ናቸው። በሞቅ ሞቅም ተወናብደው የነፍሰ ገዳዮቹን ሰፈር የተደባለቁ ኦሮሞዎችም በሰፊው እየታፈሱ መሆኑ የሚደበቅ አይደለም። ግራቀኙን በማንቦጫረቅ ኮሎኔሉም ወያኔም በህብረትም በየራሳቸውም ወንጀል እየፈጸሙ ናቸው። የወያኔ ምሁሮች ከዝቅተኛ ስሜታቸው መላቀቅ አቅቷቸውና ተጨባጭን ሁኔታ መረዳት ተስኗቸው ዛሬም ሳያፍሩ የሚለፈልፉት ሁሉ እነዚህ ዘረኞች ሲዳክሩና ሲንቦጫረቁ አገር ሊያጠፉ ያሰጋል የሚለውን ማሳሰቢያ የሚሰጥ ነው። የዘሬን ብተው ይዘርዝረኝ ነውና የትግራይ ምርጫ የተባለውን ሙሉ በሙሉ አቸነፍን ማለታቸው ማንንም አላስገረመም። ተወዳደሩ ለተባሉት አንድ አራት የፈጠራ ድርጅት ተብዮች አንዲትም በርጩማ አልተሰጠምም ተብሏል። ወያኔ ተቀብሮ ቢነሳ ምንም አይሻሻልም አይለወጥም። ወንጀለኛ መሪዎቹ አዛውንቶቹ በሆነው መንገድ ካልተወገዱ በቀር የትግራይ ተወላጆች ያሉበት ጦርና ሚሊሻ ተገቢውን እርምጃ ወስዶ ትግራይና ህዝቧን ከኢትዮጵያ መልሶ ማስተሳሰር ይጠበቅበታል። ሁሉም በየድርሻው ለኢትዮጵያ ከተሰለፈ አገር ማዳን ይቻላል። አደጋው እንዳለ ሆኖ እንዲያው እንደ ሸክላ ድስት ከምበል ብላ ፍርስርስ የምትል አገር አይደለችም ኢትዮጵያ። ከ27 ዓመት በላይ የገንጣዮችና ጠባቦች ቡድን ስልጣንም ይዞ ሊያፈርሳት ዳክሮ አልሆነለትም። የአንድነቱ ሰንሰለት ጥንካሬ በቦዘኔ ቄሮ ጥቃስ የሚበጠስ አይደለም። ይች አገር እንደ ሀገር ትቀጥል ዘንድ ከተፈለገ የሚሉን ብዙዎቹ መቀጠሏን የማይፈልጉ ናቸው። የመጨረሻው አንጃ የድርጅት እንደ ድርጅት እንዲቀጥል ከተፈለገ በሚል የክፍፍልን አታሞ በመጀመሪያ የደለቁት እነሱ ነበሩ። ድርጅቱ ጸያፍ ሴራቸውን ለወያኔ መጎንበሳቸውን ሲያወግዛቸውና የክፍፍል እቅዳቸው ሲከሽፍባቸው በውድቅት በጠዋት 20 ራሳቸውን ከጉባኤ እንደሸሹ ታሪክ መዝግቧል። ዛሬም እነ ኮሎኔሉና መጋዣዎቻቸው በማስፈራራት በዝምታ እንድንገዛላቸውና በዚሁም የመገጠልን ጉዳይ ሊያለማመዱን እየጣሩ ናቸው። ኢትዮጵያ ከቶም አትፈርስም እናንተ እንጂ በትንትናችሁ የሚወጣ የሚል መልስ ሊሰጣቸው ይገባል። ኮሎኔሉና ወያኔም ቢሆን በጉያቸው የያዙት የዘረኝነት አሎሎ ነው። እንዳይጥሉት የሚያስፈልጋቸው የመላ ርዕዮታቸው መገለጫ በመሆኑ እንዳቀፉት ይቀጥላሉ። ከቤተ መንግስቱ ተጎትተው እስኪወጡ ድረስ ሐፍረታቸው በጉያ ይዘው ሲዋረዱና ሲወገዙ የሚኖሩም ናቸው። መልካም ስም ከሳሮን ጽግረዳ ማዓዛ ይበልጣል ነውና ዛሬ ከሃዲው ሁሉ ሲሸማቀቅ ሲሸት የያባ አቀኛ ልጆች አንገታቸውን ቀና አድርገው የሚገኙት እንደ ጀግና ሰራዊትም የሚያስፈሩት የየሆነው እገሌ በሚባል ብልህ መሪ ችሎታ ሳይሆን በአባላቱ የጋራ ጽናትና አይበገሬ ኢትዮጵያዊነት ነው። አባላቱ ድርጅታቸውንም የሚያፈቅሩት አገራቸውን ስለሚወዱና ለሰኮንድም ለአንዳፍታም ድርጅቱ ውድ ኢትዮጵያን አፋልፎ ያልሰጠ በመሆኑ ነው። እንዳረግሬሳ ለፍስፍስ ጥፍ ያሉትና መርህ የካዱት መስዋዕትነትን ከፍሎ ታግሏቸዋል። አሁንም እየተፋለማቸው ነው። ለኢትዮጵያ ስለቆመ ብቻ ኢሃፓን በጠላትነት ፈርጀው የተዋጉት በርካታ ናቸው። ጦር አደራጅተው አዝምተውብናል፣ መጋዣዎቻቸውን ረድተው ወግተውናል፣ በዓለም ደረጃ ሊነጥሉን ዳክረዋል፣ እስራትና ስየል ግድያ አስፈጽመውብናል። የኤርትራ ግንባሮች፣ ኦነግ፣ የሶማሊያ አገዛዝ፣ ሳውዲና ሌሎች አረብ አገሮች፣ ምዕራቡ ኃይል፣ ሶቪየት ህብረት፣ ሶሻሊስት ብሎክ ይባል የነበረው የሶቪየት መሳሪያ ወዘተ ዘምቶብናል። ዲፕሎማሲያዊ ስራ ገዶን ሳይሆን ከሁሉም ጋር ወዳጅነት መነሻው ኢትዮጵያን መካድ ሆኖብን ስለቸገረንም ነው። ለሰብአዊ መብት ቆመናል ያሉት ተቋሞች አምነስቲ ኢንተርናሽናል፣ ሂዩማን ራይትስ ዋች፣ ኢንተርናሽናል ክራይሲስ ግሩፕ ወዘተ ድርጅቱን በየፊናቸው አጣጥለዋል። ሬዲዮኖችን ማቋቋመው ያዘመቱብን አያሌዎች ናቸው። ለባዕድ ብንሰግድና ለዚያድ ባሬም ለኢሳይያስም ተጎንባሽ ብንሆን ኖሮ ዛሬ በስልጣን ላይ የምንገኘው እኛ ለመሆናችን ምንም ጥርጥር የለውም። ግን የድርጅቱን መለያ ኢትዮጵያዊነትን ለገንዘብም ሆነ ለስልጣን ሸጠን መገኘት ቃል ኪዳንን ማፍረስ ስለሆነብን ለሌሎቹ እንደቀለለው ለእኛ አልቀለለንም። ስንቶቹ የድርጅት መሪዎች ለወያኔም ለኮሎኔሉም ለአሜሪካም ለአረቦችና ለእስራኤልም ማደራቸው መስጠፋን። የኢትዮጵያ ልጆች ዘረኞች ላይ ድልን ይቀዳጃሉ። ድል ለኢሃፓና ለኢትዮጵያ ሕዝብ አገር አድን ትግል። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን። አርባ ሁለት ቁጥር 7 ሐምሌ ነሐሴ 2009 ዓመተ ምህረት ተደራጅቶ መታገል በኢሃፓ። ለህይወታቸው ሳይሳሱ የሞትን ጽዋ እየተጎነጩ አገራቸው የጣለችባቸውን አደራና ግዴታ ፈጽመው ያለፉት እኛ የኢሃፓ ጀግኖች ባለታሪኮች ናቸው። ለትውልድና ለታሪክ እንዲተላለፍ የተውልን የጀግንነት ታሪክ ሳይበረዝና ሳይሸራረፍ ተጠብቆ መቆየት ያለበት ከመሆኑም በላይ ለተተኪ ትውልድ የማስተላለፍ ታሪካዊ ኃላፊነት የወደቀው በቀዳሚው ትውልድ ትከሻ ላይ መሆኑን መረዳት የግድ ይላል። እንደዚያ ጀግኖች የፈጸሙትን ተጋድሎና የከፈሉትን መስዋዕትነት ስንዘክር ሁሌም ከፊታችን የሚደቀነው ማንም ሳያሳስባቸው ማንም ትዕዛዝ ሳይሰጣቸው ደሞዝ ሳይከፈላቸውና ማዕረግ ሳይሰጣቸው በሕይወታቸው የከፈሉት አገራዊ መስዋዕትነት መሆኑን ነው። ከነሱ የምንማረው አገሩን አፍቃሪና ሕዝቡን አክባሪ የሆነ ዜጋ ትግልና ሩጫው ሊሆን የሚገባው ለተውልድና ለሀገር የሚበጁ አገራዊ እሴቶችን ተንከባክቦና ጠብቆ የማይሞትና የማያልፍ ቁም ነገርን ለተተኪው ትውልድ አውርሶ ማለፍ ነው። የትናንት ቆራጥ ጀግኖች ይህን የማይናወጥ ቃል ኪዳን መመሪያቸው አድርገው አገራቸው የጠየቀቻቸውን ክብር መስዋዕትነት በመከፈላቸው ነው ዛሬ የዚያ ታሪክ የዚያ ባህል የዚያ ቅርስ ባለቤቶች ነን ባል አገር ነን እያልን በልበ ሙሉነት በማንነታችን ልንኮራ የቻልነው። ዛሬም ቢሆን ከትግል ውጪ የአገርን ክብርና የህዝብ መብት ማስጠበቅ አይቻልም። የአገር ሉዓላዊነትና የህዝብ ጥቅም ሊከበር የሚችለው ኃላፊነትንና አደራን ሊሸከም የሚችል አገር ወዳድ ቆራጥና ታጋይ የሆነ ትውልድ ሲኖር ነው። የዚያን ዘመኑ አፍላ ትውልድ የለውጥን አስፈላጊነት አምኖበት የታገለው የሚወዳት አገሩ ጠንካራና የበለጸገች ፍትህና ርትዕ የሰፈነባት በረሃብና በበሽታ ዜጎቿ የማይረግፉባት እኩልነት የተከበረባት የሁሉም ዜጎች አገር እንድትሆን ከልቡ በመመኘት ነው። ከእኩልነት ጥያቄ ጋር ተያይዘው ላሉት ችግሮች መፍትሄ ለመሻት የጣረው አገር ወዳዱ ትውልድ ለራሳችን ችግር ራሳችን ምላሽ እንስጥ ብሎ ነበር የተነሳው። በህዝብ አንድነት በመፈቃቀድና በእኩልነት ላይ እንዲመሰረት ቀሰቀሰ። የራሱን ብሔር ሳይከልል በብሔረሰብ ደረጃ ሳይሆን ዜጎች በኢትዮጵያዊነት እየተደራጁ በአዳን ሰርገው የሚገቡበትን ቀዳዳ ለመድፈን ጣረ። እንደ ሰጎን አንገታቸውን ቀብረው የብዙሃኑን ብሶት ረግጠው በእኩልነት መኖርን አሻፈረኝ ብለው በጎጥ መደራጀትን ፈልገው በቀሸት ምናብ ውስጥ እንደዋዠቁት ዛሬም እንደሚዋዠቁት አልቃዠም። የአገርና የህዝብ አንድነት ሊጠበቅና ሊጠናከር የሚችለው በጥላቻ ሳይሆን በፍቅር በጭቆና ሳይሆን በዲሞክራሲ በእኩልነትና በህዝብ መብት መረጋገጥና መጠናከር ነው ማለት በኢህአፓ ጥላ ስር የተሰለፈው ወጣት ትውልድ በደሙ አኩሪ የትግል ታሪክን ጽፏል። ይኸው አገር ወዳድና ተራማጅ ትውልድ የአገር አንድነትና የግዛታዊ ክልል ባዶን ሳይሆን ከህዝብ ጥቅም በእኩልነት ላይ ከተመሰረተ ከህዝብ አንድነት ጋር ከተሳሰረ የጽንፈኝነት መሰረቱ ይናዳል፣ የጥላቻ ሰንሰለቱ ይሰበራል ብሎ በመታገሉ ተከታታይና ያላባራ የጽንፈኞች በትር አርፎበታል። ያ ወጣት ትውልድ ያንዱ ባህል ያንዱ ቋንቋ ያንዱ ሃይማኖት ከተናቀ ታዲያ አንድነት በምን ሊመሰረት ሲልም ያላሰለሰ ትግል አካሂዷል። በወቅቱ በአገራችን የዴሞክራሲ መብቶች ሙሉ በሙሉ በመታፈናቸውና ለመብቱ የሚታገለውን ህዝብና ተቃዋሚዎችን ያለ ርህራሄ የማጥፋቱ ዘመቻ ቋሚ ያምባገነኑ ፖሊሲ በመደረጉ ልዩነቶችን ብቻ በመንቀስና በማጉላት ለጎሳ ፖለቲካ ስር መስደድ አመቺ ሁኔታን ፈጠረ። አክራሪዎች አገራቸውን ጭራሽ ወደ መካድ ዘቀጡ። ሌሎች ደግሞ ኢትዮጵያዊነትን ወደ ሁለተኛ ደረጃ ዝቅ በማድረግ ጎሳዊነትን አስቀደሙ። በወቅቱ ተራማጅ ትውልድ ያሰባሰበው ኢህአፓ የብሔር ብሔረሰብ ጥያቄ ከዴሞክራሲ ጥያቄ ተነጥሎ ከታየ ችግሩ የማይቀር መሆኑን አስቀድሞ ተነበየ። የፈሩት ይደርሳል፣ የጠሉት ይወርሳል እንደተባለውም ጥያቄው በቅጡ ባለመያዙና በአግባቡ ባለመስተናገዱ ባለመፈታቱ የተነሳ የአገር ሉዓላዊነትም ሆነ የህዝብ አንድነት አደጋ ውስጥ ወደቀ። ያለፉትን አምባገነን ስርዓቶች የተካው ራሱን የጭቆኖች ነጻ አውጭና የብሔር ብሔረሰቦች ቤዛ አድርጎ የሚቆጥረው ወያኔም ቢሆን ጸረ ዴሞክራሲና አፋኝ በመሆኑ ህዝቡ ለዘመናት የታገለለትን የእኩልነት ጥያቄ ሊመልስ አልቻለም። ተፈጥሯዊ ባህሪው አይፈቅድለትምና መንገንጠልና አንድነት የማይጣጣሙ በመሆናቸው ስልጣን ላይ በመቆየት አገሪቱንና ህዝቡን ለመበዝበዝ እንዲያስችለው ህዝብን እርስ በርስ በማናቆር በማጋጨትና የመከፋፈል ስራ ላይ ተሰማርቷል። በሁለቱ ስርዓቶች መካከል ያለው ልዩነት ደርግ በጉልበት ተቃዋሚውን ሁሉ በጭካኔ እየቀጠቀጠ ህዝብን በማስፈራራት በወታደራዊ አምባገነንነት አገሪቱን ያዳሸቀ ቡድን መሆኑ ግልጽ ሲሆን፣ ወያኒ ደግሞ መላውን ኢትዮጵያ ህዝብ ከደርግ ባልተለየ መንገድ እየረገጠና እየጨቆነ ጎሳዊ አምባገነንነትን አስፍኖ ህዝቡን እርስ በርሱ ያጋጨ ከመግዛት በላይ አገሪቷን ለግንጠላ እያዘጋጀ የሚገኝ ክፉ ኃይል ነው። ወያኔ ህዝቡ ለለውጥና ለዲሞክራሲ የሚያደርገውን ትግል ለማፈንና ለማዳከም እንዲሁም በህዝብ መካከል ቡጅምብር እንዲፈጠር ቀን ከሌሊት ሲማስን ይታያል። የህዝብን ትግል ማፈንና ማዳከሙ አልሳካለት ሲል የትግሉ አቅጣጫ የአገሪቱን አንድነት ወደሚንድ የእርስ በርስ ፍጅት እንዲዞር ደባ በመፈጸም ላይ ይገኛል። ስለዚህም ይህን ውዥንብር በማጥራትም ሆነ የትግሉን አቅጣጫ ዘላቂ ሰላምና እኩልነት ሊያመጣ ወደሚችል የዴሞክራሲያዊ ስርዓት ጥያቄ በማዞር ወያኔ የቀደደልንን የእርስ በርስ ፍጅት ልናመክንና ልናስወግደው ይገባል። ጽንፈኝነትን መሰረት ያደረገ ማናቸውም አይነት እንቅስቃሴ የህዝብን ብሶት ወስዶ በማጋነን ቢስተጋባም ምንጊዜም ቢሆን የህዝብን ጥቅምና ፍላጎት እስካላካተተ ድረስ የህዝብ ትግል ሊሆን እንደማይችል ያ አገር ወዳድና ህዝብ አክባሪ የሆነው ተራማጅ ትውልድ አስተምሯል፣ አጋልጧል፣ ታግሎታልም። ያ በ1960ዎቹ በስፋት ገኖ በጥልቀቱ ዳብሮ አሮጌውን የዘውድ አገዛዝ ስርዓት ለመለወጥ እና በምትኩ ህዝባዊ ስርዓትን ለመገንባት የተደረገው የተማሪዎች እንቅስቃሴ የተጀመረው በጥቂቶች ቆራጥ ወጣት ምሁራን መሪነትና አደራጅነት ነበር። እኛ ጥቂት የነበሩ ተራማጅና ለውጥ ፈላጊ ወጣቶች ለሚወዷት አገራቸው እድገት በልጽግናና ስልጣኔ ለህዝባቸው ፍትህና እኩልነት የከፈሉት መስዋዕትነት ውጤት እየዋለና እያደር በመላው የአገሪቱ ክፍሎች ያለማቋረጥ በርካታ ታጋዮችን እያፈራ የ66ቱን ህዝባዊ እንቅስቃሴ እውን አድርጎ ለዛሬው ቀጣይ ትግል ተጨባጭ ምሳሌ ሆኖ ተገኘ። ትላንት መሬት ዳራሹ የሚለውን መፈክር ሲያስተጋቡ የነበሩት ምሁራን አርሶ አደሩ ከገባርነት ተላቆ የመሬቱና የምርቱ ባለቤት እንዲሆን በመጠየቅ ሲታገሉ የነበሩ ሲሆን በጋድ ይታይ የነበረውን የብሔረሰብ የሃይማኖትና የጾታ ጭቆና መጋረጃውን ገልጠው ወደ አደባባይ በማውጣት በአስቸኳይ መፍትሄ እንዲፈለግለት አገራዊ ጥሪን አሰምተዋል፣ ታግለዋል። የኢትዮጵያንም አንድነት በጭቆና ላይ መስርቶ በኃይል ለማረጋገጥ መጣር ልዩነትን የሚያሰፋና አንድነትን የሚያናጋ ኢሰብአዊም ነው ሲሉ ኮንነዋል። ኢህአፓን የመሰረቱት እኒያ ለውጥ አቀንቃኝ ተራማጅ ምሁራን የድርጅታቸው ልሳን በሆነው በዴሞክራሲያ የህዝቡን ጥያቄ በየጊዜው እያነሱ ቀስቅሰዋል፣ አንቅተዋል፣ የመደራጀትንም አስፈላጊነት በተግባር ተርጉመዋል። በትግሉ ሜዳ በመገኘትም ትግሉ የሚጠይቀውን የህይወት መስዋዕትነት ጭምር በቆራጥነት ከፍለዋል። የካቲቱ 1966 የተማሪው እንቅስቃሴ ተጠናክሮ ሊሰፋ የቻለው ጠንካራ ድርጅትና ቆራጥ የሆኑ የአመራር አባላት ስለነበሩትም ሲሆን ሰፊ አባላቱና አገሮዳድ ደጋፊዎቹም ከራሳቸው ጥቅም ይልቅ የሀገራቸውንና የህዝባቸውን ጥቅምና ፍላጎት ያስቀደሙ ለመስዋዕትነትም ዝግጁ በመሆናቸው ጭምር ነበር ባጭር ጊዜ ውስጥ አገር አንቀጥቅጥ የተባለ ሁሉንም የህብረተሰብ ክፍሎች ያቀፈና ያሳተፈ ህዝባዊ እንቅስቃሴ በማካሄድ ጠላት እንዲሸበር ለማድረግ የተቻለው። የህዝቡ ብሶትና ሮሮ መንስኤውም በህዝቡ ላይ የተንሰራፋው ግፍ በደልና ጭቆና መሆኑን በሚገባ የተረዳው ያ ለውጥ ፈላጊ ተራማጅ ዜጋ ጭቆናን ለማስወገድም ህዝቡ የሚያነሳቸውን ጥያቄዎች ማስተጋባትና መታገል ይገባል ሲል ጽኑ እምነት አደረበት። ህዝባዊ ትግልም መካሄድ ያለበት መሆኑን ያመነው ይህ ትውልድ የመታገያ መሳሪያ የሆነ የፖለቲካ ድርጅት እንደሚያስፈልግ በመገንዘብ በትግሉ ሂደት ድርጅቱን ኢህአፓን በሚያዝያ ወር 1964 ዓ.ም ተመረጠ እንዲመሰረት አደረገ። የኢትዮጵያ ህዝብ ትግል በተቀናጀና በተማከለ መልኩ እንዲሰባሰብ ብሎም ህዝቡ በገዢዎች ላይ ለሚያደርገው ትግል የማስተባበሪያ የማታገያ መሳሪያ ሆኖ እንዲያገለግል በማሰብ ጭምር ነበር የዛሬ 45 ዓመት ኢህአፓ የተመሰረተውና በናሴ 26/1967 ዓመተ ምህረት እነሆኝ ይሃፋ ለህዝብ አለኝታ ብሎ ራሱንም ለህዝብ በይፋ ያስተዋወቀው ይሃፋን የመሰረተው ያ ተራማሽ ትውልድ የነበረው ራእይ የህዝቡን ጥያቄ ወደ ጎን አድርጎ በህዝብ ላይ ለመሰየም ወይም ህዝብ ያውቅም እኔ ነኝ ወኪሉ በሚል ቀቢጸ ተስፋ ተሞልቷል ነበርም ራእዩ የኢትዮጵያ ህዝብ ያነሳቸው የመብት የእኩልነትና የዲሞክራሲ ጥያቄዎች በአግባቡ እንዲመለሱ የህዝቡም የስልጣን ባለቤትነት እንዲረጋገጥ ህዝቡ መደራጀትና መታገል ይኖርበታል ትግሉም በድርጅት መታገዝ መቀናጀት አለበት ከሚል ጽኑ እምነት የተነሳ ነበር የኢትዮጵያ ህዝብ ከዳር እስከ ዳር የታገለለትና አያሌ መስዋዕትነት የከፈለለት የህዝብ የስልጣን ምንጭነት የሚያስቀድመው ራእይ ዛሬም አልተረጋገጠም ይሃፓ በረጅሙና በርግጥም በመራራው የትግል ሂደቱ ለህልውናው ማጠየቂያ የሆነውን የሀገር እና የህዝብ ፍቅር ተንከባክቦና ጠብቆ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውንም ታሪክ በተመክሮና ዕውቀት ለማዳበር ችሏል። የፍትህን የዴሞክራሲንና የእኩልነትን የሀገር ሉዓላዊነትን ብርሃን በአገሪቱ ለማብራት ሲታገልም ሁሉን የኢትዮጵያ ልጆች በማሰባሰብ በአንድ አገራዊ የትግል ሰንደቅ ስር በማሰለፍ የህዝቡ አይነታ መለያው ሆኖ የመጣውን ድፍረትና ቆራጥነት በማላበስ ባካሄደው የ45 ዓመት ትግሉ በህዝባችን ደማቅና ረጅም የትግል ምዕራፍ ውስጥ የማይረሳና የማይሻር አኩሪ ምዕራፍን ጽፏል። ይሃፓ ስሙ እንደሚጠቁመው ኢትዮጵያዊና የህዝብ ፓርቲ ነው። ይሃፓ ጥላ ስር ተሰባስበው የታገሉት ብሔረሰብ ሳይለዩ ከትምክህትና ከጠባብነት ተቃርነው በህዝብ እኩልነትና ታላቅነት ብለው ኢትዮጵያ የሁሉም የደስታ ቤት እንድትሆን ያመኑ እንጂ ዛሬ አንዳንድ ታሪክ ቀልባሾች ሊሉ እንደሚከጅሉት ኢትዮጵያን ለመጉዳት የተሰለፉ አልነበሩም። የኢሃፓ የትናንቱም ሆነ የዛሬው መለያ ለብዙሃን ህዝብ ጥቅምና ለመላ ዜጎቹ እኩልነት ለሀገር ሉዓላዊነት ማለትም ለኢትዮጵያዊነትና ለኢትዮጵያ መቆሙ በመሆኑ ህዝቡን ለመጨቆንና አገሪቱን ለማዋረድ ለመበተን የፈለጉ ኃይላት ሁሉ በጠላትነት መድበው ሊያጠፉት ቢማስኑም ልጓዝ በድል ጎዳና በወደቁት ጓዶች ፋና ሲል በጽናት ህዝባዊ ትግሉን የቀጠለ አንጋፋ የፖለቲካ ድርጅት ለመሆን በቅቷል። የኢሃፓን ህያውነት ስናነሳ ኢሃፓ ሲመሰረት ጀምሮ ይዞት የተነሳው የህዝብ ጥያቄ በቀጣይነት በህዝቡ ውስጥ ተቀባይነትን አግኝቶ ስር ሰዶና ደርጅቶ ህዝቡ የራሱ ጥያቄ መሆኑን ተገንዝቦ ዛሬም ያልተቋረጠ የህይወት መስዋዕትነትን ጭምር እየከፈለለት በመታገል ላይ ይገኛል ማለታችን ነው። ኢሃፓ ሲመሰረት ጀምሮ በመራ ግብሩ አስፍሮ ለኢትዮጵያ ህዝብ መታገያነት ካቀረባቸው ምላተ ህዝቡም ያስተጋባው የዴሞክራሲ መብት ጥያቄ ዛሬም አልተመለሰም ማለታችን ነው። ዋነኛ የካቲት 66ቱ መተክላዊ የሆኑት የህዝብ ጥያቄዎች መሬት ላራሹ፣ ህዝባዊ መንግስት ይመስረት፣ የዜጎች እኩልነት ይከበር፣ የሃይማኖት እኩልነት ይረጋገጥ፣ የጾታ እኩልነት ይከበር ወዘተ የሚሉት እስካልተመለሱ ድረስ ከአምባገነኖች ጋር የሚያደርገውን ህዝባዊ ትግል ሳያቋርጥ መቀጠሉ አይቀሬ ነው። ካለፈው የትግል ተመክሮ የምንማረው ቁም ነገር ህዝብ ለመብቱ ሲታገል ገዢዎች በኃይል ሊያፈኑት መጣራቸው የሚጠበቅ መሆኑ፣ ነፃነትና መብት በልመናና ተንበርክኮ በመማጸን የሚገኙ አለመሆናቸው፣ እናም መብትን ለማስከበር መራር ትግልና ከበድ ያለ ዋጋን የሚያስከፍል መሆኑ ነው። እውነተኛ ትግል መስዋዕትነትንም ያካትታል። ውጣውረድ፣ እርዛት፣ ረሃብና ጥማት ወዘተ የትግሉ አካል ናቸው። ትግል ከተፈራ መስዋዕትነት ከተሸሸ አማራጩ ለገዢዎች አሜን ብሎ መገዛት፣ በባርነት ለመረገጥና ለመሰቃየት ጀርባን አጎንብሶ መስጠት ነው። መብት ስንል መሰረታዊ ነው። መብት የሰው ልጅ ሰብእናም ጭምር ሲሆን አገሩ ደግሞ የሰውነቱ የዜግነቱና የማንነቱ መገለጫ ናት። تقل سندم هز يوجينيال يواتانيال بميلونا بفكادو منقرولو يمتاق المبتو يمماي قرستسنا بمعنم لتاقد يمماي تلسيهون وسانيو راسو يتبدلو هزب بچانو لجوج يتقلون اينتنا يمتاق ياسلتون وسانيوونو كتوم ايشلوم يتقلو اينتنا سلت يمي وسنوم بغجوج بهاري لا يتمركزو مونوم بلسنو አምባገነን ገዢዎች የህዝቡን መብት አፍነው ረግጠውና ደፍጥጠው እንዳሻቸው እያሳደዱ እያሰሩና እየገደሉ ህዝቡ ለመብቱ መከበር የሚያደርገውን የሰላማዊ ትግል ጎዳና ዘግተው አትጻፍ አትደራጅ አትጠይቅ አታምጽ ብረታታንሳ ማለት አይችሉም። የመብቱ ባለቤት በገዛ ሀገሩ ባዳና የበይ ተመልካች ሆኖ የተገደለው የተገፋውና የተረገጠው ህዝብ ተጨባጭውን ሁኔታ በማጤን ሁኔታው የግድ በሚለውና በሚፈቅደው መንገድ ሁሉ መታገል መብቱ ነው። የካቲት 66ቱ ህዝባዊ ትግል በዋና መልኩ የተጠቀ ትግል እንዳልነበረ ይታወቃል። በሰላማዊ ትግል ስልት ሰላማዊ ሰልፍ፣ የሥራ ማቆም አድማ፣ ሥራን ማቀዝቀዝ ወዘተ የሚታወሱ ናቸው። ሰላማዊ ትግል ሊካሄድ በቻለበት ሁሉ ይህንን የትግል ስልት መጠቀም ውጤታማ መሆኑ አያጠያይቅም። በተግባርም ራሳችን ያየነው ነው። በአገራችን የታየው የጸረ ወያኔ ህዝባዊ እንቢተኝነት የሞት ከተሞች አድማ ማድረግ ወያኔን አሸብሯል። ኢኮኖሚውንም በተወሰነ ደረጃም ቢሆን አናግቷል። ባዳኑንም ማስደግቷል። ህዝብ በተለያዩ ያገሪቱ ክፍሎች በተከታታይ ባደረገው አመጽ ሰላማዊ ሰልፍ ለተኩስ አደጋ የተጋለጠ ቢሆንም በስልት ተቀናጅቶ በህቡ ተደራጅቶ ባካሄደበት ውጤታማም ሆኗል። እንደሚታወቀው የዚህ አይነቱ ስልት ለሥራ ማቆም አድማ ጥርጊያ ይሆናል። ሰላማዊ ሰልፍ ባላመቸበት ሁኔታ ይህን የትግል ዘርፍ ሊተካ የሚችል ወይም በተጠናከረ መንገድ ረዳት ሊሆን የሚችለው ደግሞ የስራማቆም አድማ ነው። የስራማቆም አድማ ጠቅላላና ሁሉን አቀፍ ከሆነ ውጤቱ ምንኛ ከፍተኛ እንደሆነ ከ66ቱ ህዝባዊ አመጽ ተመክሮን መቅሰም ይቻላል። የስራማቆም አድማ ስንል የተወሰኑ የህብረተሰብ ክፍልን በማጠቃለል ሊጀመር ይችላል። በበቂ ዝግጅት ሁሉም የህብረተሰብ ክፍል፣ የቢሮ ሰራተኛው፣ የፋብሪካውና የትራንስፖርት ሰራተኛው፣ ነጋዴው፣ ተማሪውና አስተማሪው፣ ጭቁን ወታደሩ ወዘተ የሚሳተፍበት በተወሰነ ጊዜ አድማ መጀመር ይችላሉ። ይህ የከተማ ህዝብ አይነተኛ የትግል መሳሪያ ነው። ቀደም ሲል በተግባር ታይቶ ውጤትን አሳይቷል። ዛሬም ይቻላል። አሁን ያለንበትን ተጨባጭ ሁኔታ በጥሞና ስንመለከተው ዘረኛውና ጸረ ኢትዮጵያ የሆነው ወያኔ ህዝቡን በልዩ ልዩ መንገድ እያሰቃየ መሆኑን እንገነዘባለን። በግብር በኪራይና በተለያዩ ክፍያዎች ነጋዴዎችን ይበዘብዛል። የንግዱን የኢንዱስትሪውንና የአገልግሎት ሰጪውን ዘርፍ በራሱ ቁጥጥር ስር አስገብቶ የቡድኑን አባላት ባለጸጋ እያደረገ ሌላውን ህዝብ በድህነት በችግርና በረሃብ እንዲሰቃይ ያደርጋል። እናም በነጋዴው ላይ የተለያዩ ተጽዕኖዎችን ያደርጋል። በአገራችን ዛሬ ከኑሮው የተፈናቀለው ስራ እንዲያጣ የተደረገውና በችግርና በመከራ የሚኖረው ህዝብ ቁጥር በቀላሉ የሚገመት አይደለም። የዜጎች ማህበራዊ ኑሮም ገዢዎች ስልጣን ላይ ለመቆየት በሚያደርጓቸው ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ሁኔታዎች አስከፊነትና ጎጂነት የተነሳ ፍርስርሱ ወጥቷል። አብዛኛው ህዝብ በተላላፊ በሽታዎች እየተለከፈ የሚረግ ሲሆን ራብ የሀገራችንን ምድር የሙጥኝ ብሎ ገዢዎች በተፈራረቁ ቁጥር አሃዙን እየቀያየረ መጎብኘቱንም አላቋረጠም። ለራሱ የሚበላው ለከብቱም ግጦሽ አጥቶ ቀየውን እየለቀቀ የሚፈልሰው ህዝብ ብዛት ከጊዜ ወደ ጊዜ ከፍ እንዲል ከማድረጉም በላይ ወላጆች ከልጆቻቸው፣ ሚስት ከባሏ እየተነጠሉ ጧሪና ቀባሪ፣ ተንከባካቢ፣ ረዳት፣ መጋቢና ሳዳጊ እያጡ ነው። ስራጥነቱ እጅግ በመብዛቱ የተማረውና ከተመኛው ራሱን ችሎ በመቆም ትርጉም ያለው ኑሮ መመስረት ኑሮውንም ማሻሻል ባለመቻሉ تصفاو يمن منبت هونوال لاغري تو يودا في تصفا موناچو اتاكي يالهونون بكلالو ليتكو يمايشلو وطات لجوچوان يتمارونا يسلطنوتنم چمر اندي يمن منچ لتلمانا لتبلصق بلوم لتادق قرتو اندي تراسوان چلا مقوم تشلالچ بزي ونيتا يوطاتو تولد تليكو بتاريخم اندت مزغبو አገራችንን በተጨባጭ እንደታየው ሰጥለጥ ብሎ መገዛትና አምባገነኖችን ማገልገል አይደለም። የኢትዮጵያ ወጣቶች የሚታወቁትና ታላቅ ዝናን ያተረፉት ለፍትህ፣ ለእኩልነትና ለዲሞክራሲ መቆማቸው ጭምር ነው። ዛሬም ህዝቡን በኢኮኖሚ ጥያቄዎች ዙሪያ አሰባስቦ ማታገል መሰረታዊና ተቀዳሚ የትግል ስልት ነው። የሁሉንም ጉዳይ ነው። ሁሉንም የህብረተሰብ ክፍል የሚነካና ቀጠሮም የማይሰጥበት ጉዳይ ነው ሊባል ይችላል። በዚህ መስክ የሚካሄድ ትግልም ከፖለቲካ ልዩነት ርቆ ሰፋ ያለውን ትግል ሊያስተባብር የሚችል ነው። በማህበረሰባዊ ጥያቄዎችም ሆነ በባህል ጥያቄዎች ዙሪያ ተመሳሳይ ትግል ማካሄድ ይቻላል ይገባልም። በፖለቲካው ትግልም የማይናቅ ተመክሮ በመስዋዕትነት የገበየ ህዝብ ነው። ቀደም ካለው ታሪክ ሌላ ከላይ ለማሳየት እንደሞከርነው የተማሪዎችን ትግል ስንዘክር የካቲት አብዮትን ታሪካዊነት ስንመሰክር የምናወሳው ይህንኑ ነው። የተቃውሞን ጎራ ማስፋት ማጠናከር፣ የህብረት ትግልን መፍጠር፣ የተቃውሞን ግብንም ማወቅና የእንቅስቃሴውንም አቅም መመዘን፣ አንገብጋቢ መፈክሮችን ማስተጋባት፣ የተቃውሞ ህዝባዊ ሰልፍን ማድረግ፣ መደጋገም የስራ ማቆም አድማን ማደራጀት፣ አድማኞችን መደገፍና መርዳት፣ ከፋፋዮችንና ወሬ አቀባዮችን ማግለል፣ የስረኛንና የሰማተን ቤተሰብ መንከባከብ ተግባራዊ የተደረጉበት ወቅቶች ነበሩ። ዛሬም በአገራችን እነዚህን ለማስቀጠል ከህዝባችን አቅም በላይ አይደለም። ይህን ዘረኛና አምባገነን የሆነ የወያኔ አገዛዝ ለማስወገድ ህዝባዊ ትግል አስፈላጊና ግልጽ ከሆነ ቢያንስ ድፍን 26 ዓመት አልፏል። ያለ ህዝባዊ ትግል የሚገኝ ድልም ሆነ የመብት መከበር ሊኖር የሚችል ባይሆንም የኢትዮጵያ ህዝብ መብቱን ለማስከበርና ለማረጋጋት አገሩን ከጥፋት ለማዳን የጀመረውን ህዝባዊ አመጽ መቀጠልና ማፋፋም ይኖርበታል። ትግል ሲሉ ትግል ስንል የሚል ጨዋታ እንዳይሆን ጥንቃቄ ያሻዋል። ጥቂቶች ብቻ ገንዘብ አለን መሳሪያው አለ ብለው ትግል አካሄደው ነጻነትና መብትን ለህዝብ አጎናጸፉም። ትግል ስንል ህዝብን ያቀፈ፣ ህዝብን መሰረት ያደረገ፣ በህዝብ ተሳትፎ የተደገፈ ህዝባዊ ትግል ማለታችን እንደሆነ ግልጽ ሊሆን ይገባል። ሀገር የህዝብ እንደመሆኗ ለሀገር ደህንነት የህዝብ ተሳትፎ ያስፈልጋል። በትግሉ የህዝብ ግንባር ቀደም ተሳትፎም ካልተረጋገጠ የሚፈለገው ህዝባዊ ድል አይገኝም። በርግጥ በሚፈለገውም ግብ ላይ አንድ ወጥ ወይም ተመሳሳይ አቋም አለ ብሎ መጠበቅ አይቻልም። ዴሞክራሲ ያለ ሁሉ የዚሁ መርህ ተከታይ አይደለም። በአንድነት ሽፋን ፍጹማዊነትን፣ የበላይነትን፣ በዝበዛን ሊያስፋፉ፣ የእኩልነትን መብት ከብዙሃን ሊያርቁ የሚመኙ አልጠፉም። በመብትስም ህዝብን ከፋፍለውና እርስ በርስ አፋጅተው የራሳቸውን የበላይነት ለማስፈን የሚጠሩም አሉ። በህዝብና በዲሞክራሲ ሽፋንም የባዕዳንን ጥቅም ለማስጠበቅ የተሾሙና የተሸለሙም አሉ። መወራጨታቸውን አላቆሙም። ስለዚህ የምንፈልገው ዲሞክራሲ፣ የምንመኘው ድል ምን አይነት ነው፣ የማን ነው፣ ለማን ነው የሚለውን በግልጽ ማወቅ ማስቀመጥ ያሻል። የምናድናትስ አገር በዲሞክራሲና በእኩልነት ላይ ትገነባለች ወይስ በጭቆናና በዘረኝነት? ለዚህ መልስ መስጠቱና ጎራ መለየቱ ተቀዳሚና አብይ ተግባር ነው። ከየካቲቱ ህዝባዊ ትግል የምንቀስማቸው በርካታ የትግል ተመክሮች አሉን። ከላይ የቀረቡትን የህዝብ ትግልና የሆነውን ያየነውን ሁሉ ማገናዘብን የግድ ይላል። የህዝብ ኃያልነት ከህብረቱ የሚሰርጽ እንጂ ቁጥሩ በዝቶ ተነጣጥሎ በመቆሙ አይደለም። የብዙ ዓመታት የተማሪዎች ትግል የዘውዱን አገዛዝ ሊያናጋ የቻለው ህዝቡ አሻፈረኝ ብሎ ባንድነቱ በኢትዮጵያዊነቱ በየካቲት በህብረት በተነሳ ጊዜ ነው። የክብረትና ጽኑ የትግል መንፈስ ከየካቲት በኋላ ባስፈላጊው ስፋትና ጥንካሬ ባለመቀጠሉ ደርግ ተቃዋሚዎቹን ሊጨፈጭፍና በመላው ህዝብ ላይ ፈላጭ ቆራጭ ስርዓቱን ለማስፈን ቻለ። ሀገር አቀፍ ተቃውሞ በወቅቱ ተቀናብሮ ባለመከሰቱ የነቁ የህዝብ ወገኖች አታጋዮች አደራጆችና ቆራጥ አታጋዮች ተጋፍጠው በእሳት ተጠበሱ። ትግሉም ከፍተኛ ጉዳት ደረሰበት። የዛሬዎቹም ታጋዮች በተለይ ወጣቱ ትውልድ ካለፉት ህዝባዊ እንቅስቃሴዎች ትምህርት መቅሰምና የነበሩ ስህተቶችን ላለመግደም ከህዝባዊ ትግሉ ጠንካራ ጎኖችን መቅሰም ይኖርበታል ብለን እናምናለን። በያፓ በኩል ይህንን እውን በማድረግ በኩል በተግባር ከትግሉ ከቀሰምነው ተመክሮ በተገኘው መንገድ ሁሉ ለማካፈል ጥረቱ አልተቋረጠም። የሚያዳምጥ ጆሮ የሚያገነዝብ አእምሮ ከተገኘ የወያኔ ሂደትም በተግባር እንደታየው ከደርጎቹ የተለየ አይደለም። የወያኔ ዋና ተልእኮ አገርን ማዳከም፣ ህዝብን መከፋፈልና መበታተን በመሆኑ የከፋፍለ አጥፋ ፖሊሲው መረን የለቀቀ ነው። ነጥሎ መምታት እያደናገረ መከፋፈል፣ ነጥሎ ማጥቃትንም የተካነበት ወያኔያዊ ዘዴው ነው። ያፓን ለመነጠል ሌሎችን የወደደ መስሎ አቀፍያለሁ ብሏል ይላል። እስካሁን ባየነው ህዝብን እርስ በርስ በብሔር በጎሳ በቀበሌ በሃይማኖት አናክሷል። ድርጅቶችን ቀፍቅፎ ድርጅቶችን እርስ በርስ አጋጭቷል አዳክሟል። ወያኔ ከፍጥረቱ ዋና ችግሩ ማለትም እምነቱና ቀኝቱ ይህ ነው። በዚህ ላይ ግልጽ መሆንን ይጠይቃል። ለነገሩ አይከፍሉት መስዋዕትነት በመክፈል እጅግ በርካታ ለሆነው በፖለቲካው መስክ ለተሰለፈው ክፍል ግልጽ እየሆነ መጥቷል ብንል ስህተት አይሆንም። ከጥቂቱ ዛሬም የዞን ጆሮ ከገጠሙት በቀር ወያኔ ዘረኛና አምባገነን ኃይል አምላኪ በመሆኑ ሽብርና ጭፍጨፋን የተላበሰ ነው። እንደ ደርግ ሁሉ ወያኔ በስልጣን ላይ የተቀመጠው በጉልበት ነው። ድፍን 26 ዓመት በቦታው የቆየውም የህዝብን ፍላጎት ረግጦና ጨፍልቆ ነው። ያም ሆኖ ወያኔ በህዝብ አመስ ተናግቷል። የሚቀረው መውደቅ ነው። ይዜ ካገኘና ወያኔ መልሶ ከተጠናከረ የህዝብን ተቃውሞና አመስ ለመግታት የደርግን የቀይ ሽብር የሚያስነቅ ትርኢት ሊያሳየን የሚቦዝን አይደለም። ለዚህ ማርከሻው የህዝብ መደራጀትና ከዳር እስከ ዳር እጅ ለእጅ ተያይዞ በአንድነት ሆ ብሎ መነሳት ነው። በአንድነት የተሰባሰበን በእድሜውም የቆየን የህዝብ ትግል የሚገታው ምድራዊ ኃይል ፈጽሞ ሊኖር አይችልም። ለምሳሌ የቬትናምን የህዝብ ትግል ያስታውሷል። አምባገነኖችም የሚፈሩት ይህንን የህዝብ በትርና ቁጣ በጽናት መታገሉን ብቻ ነው። ዛሬም እንደ ትላንቱ የኢትዮጵያ ህዝብ ወያኔን አንፈልግህም፣ አልወከልኩህም፣ ወግድልኝ እያለ በተበታተነ መልኩም ቢሆን እየታገለ የህይወት መስዋዕትነትን እየከፈለ ነው። ዛሬ ከትላንቱ የተለወጠ ነገር የለም። ወያኔን ቢያገላብጡት፣ ሌላ ታሞ ቢደልቁለት፣ አዳዲስ ምስክሮች ቢሽጎደጎዱለት ሲገልጡት ያው ወያኔ ነው። ለውጥ የሚጠበቀው ከህዝብ ነው። የኢትዮጵያ ምድር ለውጥን አርግዛለች። ነጻነትና ፍትህን እያማጠች ያለች አገር ነች። በወያኔ ማናለብኝነት ሳይቋረጥ የሚካሄደው ግፍ ሞልቶ እየፈሰሰ ነው። ገላጋይ አዋላጅ የቁርጥ ቀን ታጋይ ልጆቿን ትሻለች። የዚያች አገር ለውጥ ፈላጊና አገር ወዳድ ዜጋ ሁሉ መታገል ማንም የማይገረስሰው መብቴ ነው ብሎ መነሳት ይጠበቅበታል። ሕይወቴ ለአገሬ ለወገኔ ብሎ በቆራጥነት መሰለፍ ይገባዋል። ትላንትና የታየው ዛሬም ማየት የማይቻልበትና የማይደገምበት ምንም ምክንያት አይኖርም። ኢትዮጵያ የታጋዮች መካን ሆና አታውቅምና። በህዝብ ያልተወከለን መንግስት አምሮ መታገል፣ ወያኔ ላይ ማመጽ፣ ለአገር ህልውናና ለመብት፣ ላልተገደበ ዜግነት፣ ለእኩልነት መከበር ወዘተ አምሮ መዋደቅ ኢትዮጵያዊ ግዴታ ብቻ ሳይሆን የሰብአዊ ክብር መገለጫም ነው ብሎ ኢህአፓ ያምናል። የኢትዮጵያ ህዝብ ባለማሰለስ በገዢዎቹ ላይ የዘመናት ትግል ያካሄደው የተዋደቀውና አያሌ የህይወት መስዋዕትነትን የከፈለው በከፋይ ድህነት አረንቋ ውስጥ ተዘፍቆ በረሃብ እየተገረፈ በድንቁርናና በበሽታ እየማቀቀና እየተሰቃየ ፍዳውን እየቆጠረ ለመኖር ሳይሆን የመብቱ ባለቤት ሆኖ ነፃ በሆነ መንገድ ራሱን በራሱ የሚያስተዳድርበትን አዲስ የሆነ ህዝባዊ ስርዓት ለመገንባት ነው። የኔ የሚለው ህገ መንግስት አርቅቆና እውን አድርጎ የኔ የሚለው መንግስት በስልጣን ላይ ለመሰየም ነው። ሲያሰኘው ሊጠይቀው የሚችል እንዲሁም ከስልጣን አውርዶ በቦታው ሌላ ሊሰየም የሚችልበትን የስልጣን ምንጭነቱን ያስረገጠ ስርዓት እውን ለማድረግ ነው። የወያኔ የጥፋት ተልእኮ ሊደርስ የሚችለው በወያኔ በራሱ ብቻ ሳይሆን ህዝቡን በሚከፋፍሉና በጃዙርን በሚረዱት ክፍሎች አስተዋጽኦና ተሳትፎ መሆኑ ግልጽ መሆን ይኖርበታል። አይናችንን አእምሯችንን ከፍተን በመከታተል ነቅተን መጠበቅ ይገባል ስንል ያለፈው እንዳይደገም፣ ዛሬ የጠላነው ነገ በሌላ ገጽታ እውን እንዳይሆን ተከፋፍለንና ተወናብደን ለወያኔ ሸርና ጥቃት እንዳንጋለጥ መጣር ይኖርብናል ከሚል ነው። ወያኔን በቅጡ ዛሬም ላልተረዱ የዋሆችና ማንን እንደሚታገሉ ለምን እንደሚታገሉና እንዴት እንደሚታገሉ ላልተገለጠላቸው ፖለቲከኞች የወያኔ አምባገነናዊነት፣ ከፋፋይነት፣ ኃይል አምላኪነት ልክብት ሳይሆን ተፈጥሮ ማንነቱ መሆኑን ማወቅ ያሻል እንላለን። የወያኔ መሪዎች ጸረ ህዝብ ሽብር እየሰፋ እንጂ የሚቀንስ አይደለም የምንለው አፈጣጠራቸውን ብሎም ድርጊታቸውን በሚገባ ስለምናውቅና ስለምንረዳ ጭምር ነው። የህዝብ ተቃውሞ እያየለና እየሰፋ እስከሄደ ድረስ ወያኔ ህዝብን ማሸበሩን አያቆምም። ያ ደግሞ እርስ በርሱ የሚቃረን ነገር ቢመስልም ለወያኔ ውድቀት ጉድጓድ ማሽ የፍጻሜውም ጎዳና መሆኑ ግልጽ ነው። እዚህም ነው ነቅቶና በህቡ ተደራጅቶ የወያኔን ሴራ ማጋለጥ፣ ማክሸፍ፣ ለወያኔ መሳሪያ ላለመሆን መጠንቀቅ፣ የጸረ ወያኔ ትግሉን ጥንካሬና ህብረት ለማረጋገጥ መጣር ቀዳሚ ትኩረት መሰጠት የሚገባው። ሁሉም ኢትዮጵያዊ ዜጋ ግዴታውን ሲወጣ ነው አገር ከመበታተንና ከጥፋት የምድነው። የኢህአፓ የትግል ይዘት ራዕይ በኢትዮጵያ አገራዊ ጥቅም ሉዓላዊነትና የህግ የበላይነት መረጋገጥ ላይ የተመሰረተ በመሆኑ ይህ ነው የማይባል መስዋዕትነትን ከፍሏል። መከራና ስቃይ ተቀብሏል። አምባገነን በአምባገነን ሲተካ፣ ቅጥረኛ በቅጥረኛ ሲተካካ ሳያወላውል ትግሉን ቀጥሏል። የትግላችን ይዘትም እንዲሁ ታድሶ ዳብሮና ተጠናክሮ ይገኛል እንጂ ተለውጦ ተሰርዞና ተደልዞ አይገኝም። ያባ ለህዝብ እኩልነትና አንድነት፣ ለዴሞክራሲና ለህዝብ የስልጣን ምንጭነት ታግሏል። ዛሬም ለዚሁ ትግሉን እንደቀጠለ ይገኛል። እነዚህ ክቡር ዓላማዎች ከግብ እስካልደረሱ ድረስ ትግሉ መቼም ቢሆን መች የሚቆም አይሆንም። ለጠላቶቻችን ቅዠት፣ ለወገን ደግሞ አለኝታና ደመላሽ ሆኖ ያባ ትግሉን ይቀጥላል። እጅ ለእጅ ተያይዘን የዚህን አምባገነን አገር አጥፊ አገዛዝ ማክተሚያ እናፋጥ እንላለን። የኢትዮጵያ ህዝብ ለመብቱ የሚያደርገው ህዝባዊ ትግል ይቀጥላል፣ ድልንም ይቀዳጃል። እናቸንፋለን።
ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ታጎኛ ታገለም ህግ የበላይ ሁን ብለህ ያስተማርከው ሉዓላዊነት በክብር ያስከው ያገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባርክን አሳየ
ግንባርክን አሳየው 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 ግንባርክ